ተራቸው እንደምንዋላቸው የጌታ ቤተሰቦች ሁላችሁም እንኳን ወደዚህ ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ በደህና መጣችሁ። ዛሬ ቀኑ መጋቢት 25 2026 ነው። የሮቡ የቀትሩ ፕሮግራማችን ነው። ዛሬ በቃል የሚያገለግለን ወንድማችን ኢሳያስ ነው። በመግለጽ ደግሞ ከመካከላችን ፈቃደኛ ጠይቃለሁ። በጸሎት ደግሞ ፊታችን ወይዘሮ መቤት ታገለግለናለች። መጀመራችን በፊት ጥቅስ እናንብብና ጸሎት አድርገን ፕሮግራማችንን እንጀምራለን። አንደኛ ዮሐንስ 5:2-5 ያለውን አነበዋለሁ። አንደኛ ዮሐንስ 5:2-5 እንደዚህ ይላል። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና፣ ትእዛዛቱም ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና፣ ዓለምንም የምናሸንፈው እምነታችን ነው። ዓለምንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይለናል። እግዚአብሔር አምላክ ይርዳን፣ ዓለምን ማሸነፍ እንድንችል፣ እንድናምን፣ ትእዛዛቶቹን እንድንጠብቅ፣ የፍቅር ሰዎች እንድንሆን እግዚአብሔር አምላክ ይርዳን። እንጸልይ። ታላቅና የተፈራ በሰማይ ዙፋን ያለ ዋናው ኦሜጋ መጀመሪያና መጨረሻ በሁሉም ስፍራ የምትገኝ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። አባት ሆይ በዘላለም ፍቅር ስለምትወደን እጅግ አድርገን እናመሰግናለን። አንተ ደግሞ እንደምትወደን እኛም መልሰን አንተን መውደድ እንድንችል ሌሎችንም መውደድ እንድንችል ጌታ ሆይ አንተ ጸጋ እናብዛለን። አባት ሆይ አንተን የምንታዘዝ ልጆች እንድንሆን ጌታ ሆይ በረከት እንዳያጥፍብን ታዛዥ ልጆች እንድንሆን አንተ እንድትረዳን እንለምናሃለን። እግዚአብሔር አምላክ ሆይ ኃጢአት በደላችንን ሁሉ አንተ እየቀበለን ከነ ኃጢአታችን ከነ በደላችን በዚህ ስፍራ ተገኝተናል። ጌታ ሆይ አንተ እያንዳንዳችንን እንድትጎበኘን ኃጢአታችንን ሁሉ እንድታስወግድልን እንለምናሃለን። በዚህ ስፍራ አንተ እንድትገኝ እንለምናሃለን። አባት ሆይ አንተ አስተምረን፣ ጌታ ሆይ ገስጠን፣ ለውጠን። እግዚአብሔር አምላክ ሆይ ከትናንትና የተሻልን የምንሆን እንድንሆን አንተ እንድትረዳን እንለምናሃለን። እግዚአብሔር አምላክ ሆይ የምንሰማው ቃል ደግሞ በልባችን እንዲቀመጥልን ስር እንዲሰጥ እንድናደርገው ደግሞ አንተ እንድትረዳን እንለምናሃለን። እግዚአብሔር አምላክ ሆይ ሰሚ ብቻ ሳንሆን ጌታ ሆይ አድራጊዎችን መሆን እንድንችል አንተ ጸጋህን አብዛልን። የሰራው ጌታ እግዚአብሔር አምላክ አንተ በምትገለጽበት ጊዜ ይሄ ነው አምላካችን ስንጠብቀው የነበረ ከሚሉት መካከል እንድንሆን አንተ እርዳን። እግዚአብሔር አምላክ ሆይ ተራሮችን ወርሳዎችን እንድትሸሽጉን ከሚሉት እንዳንሆን አንተ እንድትረዳን እንለምናሃለን። እያንዳንዳችን በያለንበት አንተ እንድትደርሰን እንለምናሃለን። እያንዳንዳችን ለልባችን አንተ ተናገረን። ዛሬ አንተ በመንፈስህ ጌታ ሆይ ተገናኘን። አንተ በመንፈስህ ሙላን ጌታ ሆይ ከዚህ ከሕያው ከሆነው ቃልህ ከሕይወት ውሃ ምንጭ ጌታ ሆይ አንተ አጠጣን። ሁለተኛም እንዳንጠማ ጌታ ሆይ አንተን ብትረዳን እንለምናለን። እግዚአብሔር አምላክ ሆይ አንተን ብቻ የምንሻ ሰማይን ብቻ የምንሻ ልጆች እንድንሆን አንተ እንድትረዳን እንለምናለን። አባት ሆይ አሁን ደግሞ ቃልን ይዞልን የሚመጣውን ደግሞ አገልጋይህን እግዚአብሔር አምላክ ሆይ አንተ በመንፈስ ቅዱስ እንድትቆጣጠረው ካንተ የሆነውን ብቻ ማስተላለፍ እንድችል አንተ እንድትረዳው እንለምናሃለን። ጌታ ሆይ አንተ ከንፈሮቹን ሁሉ ንካ፣ አገልግሎቱን ሁሉ አንተ ባርክለት። ጌታ ሆይ በሚያደርገው ነገር ሁሉ አንተ እንድትቀድምለት እንለምናሃለን። ቤቱን ሁሉ አንተ ባርክ፣ አገልግሎቱን ሁሉ አንተ ባርክ። አብልጠህ አብልጠህ ደግሞ አንተ እንድትጠቀምበት እንለምናሃለን። አባት ሆይ በመዝሙር በጸሎት የሚመጡትን ወገኖቼን እግዚአብሔር አምላክ ሆይ አንተ ባርካቸው፣ ቀድሳቸው፣ ስለ ፈቃደኛ ልባቸው ደግሞ እናመሰግናለን። በዚህ ስፍራ የተገኘን እያንዳንዳችንን አንተ እንድትባርከን እያንዳንዳችንን በያለንበት እንድትጎበኘን፣ ሀሳባችን በአንዳችም ነገር እንዳይሰረቅ ጌታ ሆይ አንተ እንድትቆጣጠረን እንለምንሃለን። አንተን ድምፅ ብቻ መስማት እንድንችል አንተ እርዳን። ጌታ ሆይ አሁን ደግሞ እንደ ተስፋ ቃል በመካከላችን አንተ ተገኝ። ፕሮግራሙን አንተ ምራ። አብረህን ሁን። ሀትለይን በልጅ በኢየሱስም አሜን። እሱ ከዚህ ቀጥሎ በተስሙ ሊያገለግለን የሚችል የሚመቸው ሰው ካለ ጊዜውን ለእናንተ እሰጣለሁኝ። ሰማሉ። እሺ፣ እሺ። ወርቅዬ ነሽ? እሺ። እግዚአብሔር ይባርክሽ። ወርቅዬ ተባረኪ።
አንቺንም እግዚአብሔር ይባርክሽ ስላመጣሽልን አልን። እንዲሁም ስለ ጸሎትሽ እግዚአብሔር እናመሰግናለን። ለእግዚአብሔር ክብር እዘምራለሁ። በደንብ አልችለውም፣ ብዙ ጊዜ አጥንቸዋለሁ። እስቲ እግዚአብሔር እዛ በመዝሙር መጽሐፋት 81 ነው።
እሺ፣ እግዚአብሔር
ባልህ ለማን በአይኔ ታወረ እንዳልጸልይ ጉልበቴ ታሰረ አንተን እንዳላስብ አይምሮዬ ዛለ እግሬ ወደ ግፋት ኮበለለ። ይህኔስ ጌታ ሆይ ሲካሂ ሶኛል ድምፅህን ማሰማት አውቅቶኛል። ወዲህ ያለሁት ጌታ ሆይ አንሳኝ እባክህ ሕይወቴን ለውጥልኝ። ጠፍቻለሁኝ ጌታ ካልደረስክልኝ። ይቅርታ ጠፋሁኝ ጌታ ካልደረስክልኝ የጽድቅህን መንገድ ካልመራህን በኃጢአት ባህር ልሰምጥ ነውና ጌታ ሆይ እባክህ እጄን ያዘኝ። በልብ ታውቃለህ ጉድለቴን ጌታ ሆይ አሁን ኃጢአቴን ማረኝ። የምመራበትን ብርሃን ስጠኝ። አየሁኝ ጌታዬ ወዲህ ሲመጣ እኔን ከጥፋት ሊያወጣ ልጁ ላከልኝ ከሞት አዳነኝ። ከእንግዲህ እስከ ጌታዬ ጋር ነኝ እረታለሁ እርሱ ሲመራኝ እኔኑ ሊወስደኝ ስለሚያስብ መስቀሉ ለኔ ቢከብደኝ እንኳን እርሱን ለመሸከም አንቆፍልም።
አሜን፣ አሜን። ይሄ አምላክ ይባርክሽ። ስለዚህ መዝሙር እግዚአብሔርን እናመሰግናለን። እግዚአብሔር ያበረታናል፣ ያነሳናል፣ በሱ እንተማመናለን። እሱ እንድጠፋበት አይፈልግም። ስለዚህ ከዛ ውስጥ እንደሚያወጣን እንተማመናለን። እግዚአብሔርን ስለዚህ መዝሙር እናመሰግናለን። ተባረኪ እህቴ። ከዚህ ቀጥሎ ጊዜውን ለወንድሜ ለኢሳያስ አስረክባለሁ። የእግዚአብሔር መንፈስ ከአንተ ጋር ይሁን። ተባረክ ወንድሜ።
እሺ፣ እግዚአብሔር ይስጥልኝ ሂሩት፣ ስለ ጸሎትሽ፣ ስለምትመሪን እግዚአብሔር በዚህ ቦታ ስላስቀመጠሽ እግዚአብሔርን እናመሰግናለን። በዚህ ፕሮግራም በረከት ስለሆንሽ ወርቄም፣ ለዘመርሽልን መዝሙር እግዚአብሔር ይባርክሽ። እውነት ነው ጌታ ካልደረሰልን አስቸጋሪ ነው እና ለዘመርሽልን ግሩም የሆነ መዝሙር እግዚአብሔር ይባርክሽ። እስኪ አጭር ጸሎት እናድርግ። የሰማይ አምላክ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። እንደገና ደግሞ ቅዱስ ቃልህን ለመክፈት ስላበቃህን በዚህ ፕሮግራም ስለሚያገለግሉህ ወንዶችና ሴቶች ልጆችህ ክብር ምስጋና ለታላቁ ስሜ ይሁን። አባት ሆይ አሁን ደግሞ ይሄን የምንነጋገረውን ቃልህን በቅዱስ መንፈስህ ተመርተን መናገር እንድንችል አንተ እርዳን። ከአንደበቴ የሚወጣ ቃል በጭራሽ ከኔ ሳይሆን ከቅዱስ መንፈስህ እንዲሆን በፊትህ ቀርባለሁ። ከአንተ ፈቃድ ውጭ መናገር የሚችል አንደበቴን ተቆጣጥረህ ያንተን ፈቃድ ብቻ ልናገር ጌታ ሆይ፣ የሚሰማህንም ህዝብ ባረክ። ለሰማይ አዘጋጀን። ስለ ሰማህን ተባረክ። በጌታ በክርስቶስ ስም አሜን። ባለፈው ስንነጋገር ስለ ራዕይ ዮሐንስ ምዕራፍ 14 ቁጥር 6 ጀምሮ ስለ መጀመሪያው መልአክ መልእክት ስንነጋገር ነበር። ያም የመጀመሪያው መልአክ መልእክት ከቤተ መቅደሱ ጋር ምን አይነት ግንኙነት አለው ነው። እግዚአብሔርን ፍሩት፣ ምስጋናም ስጡት፣ የሚፈርድባት ጊዜ መታለች እና የሚለው ቃል እግዚአብሔር ፍርድ በሰማይ ክርስቶስ በሰማይ ፍርድ እንደጀመረ መጽሐፍት እንደተከፈቱ ያንን የሚያመላክት መሆኑን ስንናገር ነበር። ወደዚህ ወደ መጨረሻው ዘመን እየቀረብን ስንመጣ ደግሞ የእግዚአብሔር ቃል ለሁሉም ሊሰበክ የሚገባው የተሰጠን ተልእኮ መሆኑን ስንናገር ነበር። መልአኩ በሰማይ መካከል የሚበረው ወንጌልን የያዘው አንጊሎስ የሚለው የግሪክኛ ቃል ህዝብንና መልእክትንና መልእክተኛን መልእክትን ይዞ የሚነሳ ህዝብን እንደሚወክል አይተን ለማለፍ ሞክረናል። ከዛም ወደ መጨረሻው ዘመን እየቀረብን ስንመጣ ይሄ ዓለማችን የጦርን ወሬ ትሰማላችሁ፣ ሐሰተኛ ነቢያት ይነሳሉ። እነዚህን ስንነጋገር የምታስታውሱ ከሆነ ይሄ ጦርነት የጦር ወሬ ሐሰተኛ ነቢይ እያልን ስናያቸው የነበረው በራዕይ ዮሐንስ ምዕራፍ 16 ላይ ከሐሰተኛው ነቢይ ከአውሬውና ከዘንዶው እንቁራሪት የሚመስሉ እርኩሳን መናፍስት መውጣታቸው ዓለምን ወደ ጨር መጨረሻ የሚያመጡ የሰይጣን መልእክተኞች መሆናቸውንና ዘንዶ ጦር ሰባቂዎችን፣ ጦረኞችን፣ ጦርን የጦርን ወሬ የተሰማላቸው የሚለውን እንደሚወክልና ምድራችን በጦር እንደምትታመስ የሚያመላክት መሆኑን ዘንዶ ሐሰተኛው ነቢይ በተለያየ ተአምራት ዓለምን እየበጠበጡ ያሉ የርኩሳን መናፍስት ምልክቶች በተለይም ከፎልስ ፕሮቴስታንቲዝም ወይም ደግሞ ከሐሰተኛ የፕሮቴስታንቶች እንቅስቃሴ ጋር የተያያዘና ነቢይ ነን የሚሉ እንቅስቃሴዎች ዓለማችንን እንዴት እየረበሿት እንዳሉ አይተናል፣ ተመልክተናል። ይሄም ዓለማችን ወደ መጨረሻው ለማምጣት ምልክት መሆኑን አይተን አልፈናል። ሶስተኛው ካውሪው የሚወጣው እርኩስ የእንጓግንቸር የሚመስል እርኩስ መንፈስ በእግዚአብሔር ሕግና በእግዚአብሔር ትእዛዝ ላይ የሚላገድ በተለይም በሰንበት መሻር ዙሪያ ላይ እጃቸውን የሚያነሱ እውነተኛውን ሰንበት እንዳይከበር ሃይማኖትን መሰረት አድርገው ሌሎችን በማስተባበር ሶስቱ ጽንፎች አንድ ላይ ሆነው ዓለምን ወደ ፍጻሜ እንዴት ሊያመጧት እንደሚችሉ ባለፈው ሳምንት አይተን አልፈናል። ይሄ የምድራችን የመጨረሻ የታሪክ ዘመን መሆኑ እንግዲህ ይሄ የመጀመሪያው መልአክ መልእክት ነው። የሁለተኛው መልአክ መልእክትስ ምን ይላል? ያን መልአክ አየን፣ እግዚአብሔርን ፍሩ፣ ጋናም ስጡት፣ የሚፈርድበት ጊዜ መጣለች፣ ባህርን የብስን ምድርን ለፈጠረ ለእግዚአብሔር ስገዱ የሚለውን አይተናል። በዚህ መልእክት ውስጥ ፍርድ አለ፣ እግዚአብሔርን ፍሩ፣ የሚፈርድበት ጊዜ መጥቷል። ሰማይን ምድርን ለፈጠረ የእግዚአብሔርን ፈጣሪነት ያሳያል፣ እግዚአብሔር ፈጣሪ መሆኑንና በሰንበት ቀን ማረፉን ጭምር ያዘ ሂደት አለው። ይሄ የመጀመሪያው መልአክ መልእክት ሊሰበክ የሚገባው በሰማይ በካከል እየበረረ የሰበከው ስብከት ነው። በፍጥነት ሊነገር የሚገባው መሆኑን ይሄን የመጀመሪያውን መልአክ መልእክት ተከትሎ የወጣው ደግሞ በሰማይ መካከል ይሄም በፍጥነት ሊሰበክ የሚገባው መልእክት ምን የሚል መልእክት ነው? ሌላም ራእይ 14:8 ሌላም ሁለተኛ መልአክ አህዛብን ሁሉ የዝሙታን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች ወደቀች እያለ ተከተለው ይላል። ይሄ በመጨረሻ ዘመን የሚነገር መልእክት የምናስተጋባው መልእክት ዓለም ወዴት አቅጣጫ እየሄደች እንዳለች የሚያመላክት ነው። ምክንያቱም ይሄ ሁለተኛው መልአክ መልእክት አህዛቡን ሁሉ የዝሙቷን የወይኑ ቁጣ ጠጅ ያጠጣች ታላቂቱ ባቢሎን ወደቀች። የዝሙቷ የወይን ጠጅ ስም በተለይ አስፈተን እናየዋለን። ራእይ 17 ሲሄዱ ሴት በአውሬው ላይ ተቀምጣ ታያላችሁ። ወርቅ ይዛል፣ የወርቅ ዋንጫ ይዛለች። የወርቁን ዋንጫ እድፍ ሞልቶታል። አለባበሷ በጣም የሴተኛ ዳሪ አለባበስ ነው። አለባበሷን ሳይቀር ይተቸዋል። ራእይ 17 ላይ እንደው ዛሬ በእውነት የዚህ መልአክ መልእክት ይሰበክ ይባል በቤተ ክርስቲያናችንስ እንደው ትክክለኛ አለባበስ ለብሶ የሚሄድ ማን ነው የሚለውን ብንጠይቅስ እንደው ምን ይገኝ ይሆን? መቼም ራሳችን ልንመረምር ይገባል በዚህ ጉዳይ ላይ። ግን ይሄ ምሳሌያዊ አነጋገር እቺ አለባበሷ እንደዛ የሆነችው ሴት ባውሪው ላይ የተቀመጠችው ዋንጫ የምታጠጣበት ዋንጫ ይዛለች፣ አህዛብን የምታጠጣበት። ይህ ዋንጫዋ ምንድን ነው? አህዛብን የምታጠጣው ደግሞ ዋንጫው የወርቅ ዋንጫ ነው። ወርቅ የእግዚአብሔርን ቃል እንደሚወክል ብዙ ደጋግመን አልፈናል፣ ተነጋግረን አልፈናል። ታዲያ ይህንን ወርቅ የሆነውን የእግዚአብሔርን ቃል እድፈት የተሞላው ለምንድን ነው? ምክንያቱም እቺ ሴት የሐሰት ትምህርት በመያዝ ሊነገር የሚገባውን የእግዚአብሔርን ቃል በከለች። ባቢሎን የቁጣዋ የወይን ጠጅ ያ ነው ዓለምን የበከለችበት። ወደኋላ እናያለን። ዓለም የበከለችበትን ነፍሳት ትሞትም፣ ሰንበት ተሽሯል፣ ፕርጋቶሪ እና የተለያዩ ነገሮች አሏት። የሆነ ሆኖ ወደዚች ወደ ባቢሎን ስንመለስ አሕዛብን ሁሉ የዝሙቷን የወይን ቁጣ ያጠጣችው ታላቂቱ ባቢሎን ወደቀች ወደቀች ወደቀች። እቺ ባቢሎን አመንዝራ ናት። የአመንዝሮች ሁሉ እናት ናት፣ ልጆችም አሏት። እሱን ሌላ ጊዜ እናያለን። የአመንዝሮች እናት መሆኗ ምንድን ነው? ልጆቿስ እነማን ናቸው? ዓለምንስ ወደ ጥፋት ወደ ፍጻሜ እንዴት ያመጧታል? ያንን እናያለን። ዛሬ ግን ሁለት ነገሮችን እንመልከት። የረከሰች ከተማ ብዙ ጊዜ እግዚአብሔር የሌለበትንና እግዚአብሔርን የማይወክል ህዝብን ያሳያል። የተቀደሰች ከተማ ደግሞ የእግዚአብሔር ማደሪያ የሆነ ህዝብን ያመለክታል። ባቢሎንና ጽዮን። ስለ ጽዮንም ብዙ ማለት እንችላለን፣ ስለ ባቢሎንም ብዙ ማለት እንችላለን። ጽዮን ማን ነች? የእግዚአብሔር ማደሪያ ከተማ ነች። መዝሙር 48 አንድን ስንመለከት እግዚአብሔር ታላቅ ነው፣ በአምላካችን ከተማ በተቀደሰው ተራራ ምስጋናው ብዙ ነው። እውነት ነው፣ እግዚአብሔር ታላቅ ነው፣ እግዚአብሔር ኃያል ነው። የእግዚአብሔርን ኃያልነትና ታላቅነት እንኳን የሰው ልጅ ሰይጣንም ራሱ ይረዳል፣ ምን ያክል እግዚአብሔር ታላቅ እንደሆነ። ስለዚህ ይሄ ታላቅ የሆነው አምላካችን ደግሞ የሚያድርባት የተቀደሰች ከተማ ነች። በዚያ በሚያድርባት ከተማ ምስጋናው ብዙ ነው። ወገኖቼ ዛሬ እግዚአብሔር የሚያድርባት ከተማ መሆን የምትችለው አንዲት ቤተ ክርስቲያን ብቻ ነች። አንድ ቤተ ክርስቲያን ውጭ እውነትን ይዞ የቆመ አለ ብሎ መናገር ይከብዳል። እቺ አንድ ቤተ ክርስቲያን ደግሞ እኔ ባለኝ አቋም በምረዳው አቋም የአድቬንቲስት ቤተ ክርስቲያን ነች። የእግዚአብሔር ማደሪያ ጽዮን 30 ጽዮን መኖር አይችልም። የእግዚአብሔር ማደሪያ ጽዮን መሆን የምትችለው አንድ ብቻ ነች። ስለዚህ የእግዚአብሔር ማደሪያ ያልሆኑ ከተሞች ደግሞ አይኖሩም፣ ይጠፋሉ። በጣም የሚያሳዝነው ነገር ጽዮን የተሰጣትን ተልእኮ እየተወጣች አይደለም። ምክንያቱም ባየነው ተልእኮ መሰረት መልአኩ ይበር የነበረው በሰማይ መካከል ነው። በሰማይ መካከል መብረሩ ደግሞ መልእክቱ በፍጥነት ሊሰበክ የሚገባውና ለሁሉም መዳረስ የሚገባው መሆኑን ባለፈው ሳምንት የተለያዩ ጥቅሶችን አውጥተን አይተናል። ስለዚህ ይሄ መልእክት በተለይ ዓለማችን በመጨረሻው ዘመን ላይ እንደመገኘቷ መጠን ሊሰበክና ሊነገር የሚገባው መልእክት ነው። ወገኖች ቸላ የምንልበት ጊዜ አይደለም። ቁጥር 2 መዝሙረ ዳዊት 48:2 በመልካም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው። እርሱም የታላቁ ንጉስ ከተማ ነው፣ የእግዚአብሔር ከተማ ነው። በመልካም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው። የጽዮን ተራራ የእግዚአብሔር ማደሪያ፣ የእግዚአብሔር መኖሪያ። ስለዚህ የእግዚአብሔር ማደሪያ የእግዚአብሔር መኖሪያ ከሆነ ደግሞ የምድር ሁሉ ደስታ መመንጨት የሚችለው የእግዚአብሔር ማደሪያ ከሆነው ከጽዮን ተራራ ነው። ምክንያቱ የእግዚአብሔር ማደሪያ የሆነችው ጽዮን መልእክቷን ቀጥታ ይዛ የምትሄደው ከእግዚአብሔር ነው። ከጽዮን ውጭ ያሉ ግን ከእግዚአብሔር የሆነ መልእክት የላቸውም። አላቸው የምንል ከሆነ እንዳንስት በጣም እንጠንቀቅ። መወሰን በሚገባን ዘመንና የመጨረሻው ጊዜ ሊደመደም ባለበት ወቅት ላይ ነው ያለ ነው። በዚህ ወቅት ላይ ቁመን ወደ ግራና ወደ ቀኝ ማለት አያስፈልገንም። ጽዮን አንድ ነች፣ ማደሪያው አንድ ነች። ደስታውም የሚመነጨው ከጽዮን ተራራ ነው፣ ከጽዮን ከተማ ነው። ቁጥር 12 ጽዮንን ከበቧት፣ በዙሪያዋም ተመላለሱ፣ ግንቦቿንም ቆጠሩ። ጽዮንን ዙሪያዋን ከበቧት፣ ግንቦቿንም ቆጠሩ። ጽዮንን ለማጥፋት ተነሱ። ነገር ግን ጽዮን በእግዚአብሔር በአምላኳ ጥበቃ ስር ስላለች ጽዮንን ከቶውኑ ማንም ያጠቃት ዘንድ አይችልም። እረኛዋ እግዚአብሔር ነው፣ ጠባቂዋ እግዚአብሔር ነው። ጽዮን ዛሬ የእግዚአብሔር ሕዝብ ነው። እግዚአብሔር በሕዝቡ መካከል ነው። እግዚአብሔር በቤተ ክርስቲያኑ ነው። ምናልባት ከጽዮን ወጥተን ሌላ ደስታ ለማግኘት የምንሄድ ካለን የፈለገ ታምር ቢሆን ከጽዮን አምባ የበለጠ ደስታን ልናገኝ የምንችልበት ቦታ የትም የለም። ሩት ወደ ጽዮን ነው የመጣችው። የረሃብ ጋለሞታ ለመዳን ወደ ጽዮን ነው የመጣችው። ህዝባቸውን ክደው፣ የጥፋት ከተማን ክደው፣ ጽዮን የክፋት ከተማን ክደው የሚሰባሰቡ ሰዎች የሚሰባሰቡባት ከተማ ነች። ስለዚህ ይሄ ሁለተኛው መልአክ የሚናገረው የረከሰችው ከተማ ባቢሎን ወደቀች፣ እግዚአብሔር በጽዮን እየከበረ ነው ነው። ቁጥር 13 በብርታቷ በጽዮን ብርታት፣ ምክንያቱም እግዚአብሔር ነው ከውስጥ ያለው። ጽዮንን ያቆማት እግዚአብሔር ነው፣ የሚመራት እግዚአብሔር ነው። ስለዚህ በብርታቷ ልባችሁን አኑሩ፣ አዳራሿን አስቡ፣ ለሚመጣው ትውልድ ትነግሩ ዘንድ ስለ ጽዮን ብርታት፣ ስለ ጥንካሬዋ እግዚአብሔር በጽዮን እንዳለ ለሚመጣው ትውልድ ሁሉ ንገሩ። ክርስቶስ እስከሚገለጽ ድረስ እግዚአብሔር ያለው በጽዮን ነው። ቁጥር 14 ለዓለምና ለዘላለም ይህ አምላካችን ነው፣ እርሱ ለዘላለም ይመራናል ሰማይ እስክንደርስ ድረስ። ለዘላለምና ዘላለም ያለው አምላክ ይሄ ነው። ሰማይ እስክትደርስ ድረስ ጽዮንን እግዚአብሔር ይመራታል። ወገኖች ሆይ በየትኛውም መንገድ ከጽዮን ልንሾልክ አይገባም። ትዳራችን በጽዮን ላይ የተመሰረተ መሆን አለበት። ከጽዮን ወጥተን ሂደን ጓደኛ ፍለጋ እንሂድ። አዝናለሁ፣ ገና ትዳር ያልያዙ ልጆች አሉ። እጅግ አድርጌ ጸልያለሁ። እኔ በእውነት አንድ ነገር ተናግሬ ልላ፣ እኔ ያለሁት እዚህ ዲሲ አካባቢ አማርኛ ቸርች ከየትኛውም ከዲሲ ስቴት ይልቅ ጠርቀም ያለ ህዝብ የሚገኝበት ነው። አቤት ስንናናቅ እዚህ አድቬንቲስት የሆኑት ልጆቻችን ተፈላልገው አይጋቡ ከመናናቃችን የተነሳ አንዱ ሄዶ ስለሌላው ሌላው ስለሌላው ስለሚያወራ ልጆች ያንን ስለሚሰሙ ምን እንደሚያረጉ ታውቃላችሁ? ሴቷም ሄዳ ሌላ ዓለማዊ ታገባለች፣ ወንዱም ሄዶ ሌላ ዓለማዊ ያገባል። ወገኖች ልጆቻችን ከጽዮን እንዳይወጡ ልንጠነቀቅ ይገባል። በለዓም ባሳሳተው ማሳሳቻ ምክንያት ጣዖት አምላኪ ሴትን ይዞ ወደ ድንኳኑ ሲገባ የአሮን ልጅ ሄደና አጣበቀው በጦር ይላል። ምክንያቱም ወደ ተሳሳተ አምልኮ ህዝቡን ልትወስድ ነው ወይ ብሎ እግዚአብሔር በህዝቤ ላመጣው የነበረውን ቁጣ መለስኳል። ወገኖች አባካችሁ አንናናት ባድንጅ ውስጥ ያለን ልጆቻችንን ከአድቬንቲስት እንዳይወጡ ምክንያት እንሆናቸው። የ19 ዓመት ሴት ልጅና የ21 ዓመት ወንድ ልጅ አለ። ለሊትና ቀን ጸልያለሁ ለነሱ። ምክንያቱ ሰይጣን እጅግ ከሚያበላሽበት መንገድ አንዱ ያልተቀደሰ ጋብቻ ነው። ከጃችን ከወጡ በኋላ ሰማይን ያጣሉ። ወገኖች እባካችሁን አይኖቻችንን እንክፈት። በዛ ዙሪያ ላይ ይህን በዚህ ልተውና ዕብራውያን ምዕራፍ 12 ቁጥር 22 ላይ ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱ ኢየሩሳሌም። ጽዮንና ኢየሩሳሌም አንድ ናቸው። ወደ ጽዮን ተራራ አገርማችሁ ጊዜው ያለቀ ጊዜው እየተፈጸመ በሄደ ቁጥር እግዚአብሔርን የምትወክለው የጽዮን ከተማ ብርሃኗ የበለጠ እየበራ ይሄዳል። ምክንያቱም ራእየ ዮሐንስ 18 ላይ ከመላእኩ መልእክት የተነሳ ምድር ሁሉ በራች ይላል። ይሄንን በደፋርነት ይዘው ተነስተው የሚሰሩ የተለያዩ የእግዚአብሔር ወንጌላውያን አሉ። ወጣቶች ቲክቶክ ላይ ተመልከቷቸው፣ እገረማለሁ። ይሄ በጣም ወሳኝ የሚባሉትን የመጨረሻ መልእክት በቲክቶክ የሚሰብኩ ጀግና ጀግና ወጣቶች አሉ። እግዚአብሔር ለዚህ ስሙ ይክበር። ከቤታችን ያለውን ወርቅ ትተን ልክ እንደጠፋው ልጅ የጠፋው ልጅ ከቤቱ የሚበላና የሚጠጣ ሞልቶ ተርፎ ያለ እግዚአብሔር የሰጠው ያለ ፉሪሽካ ፍለጋ ወይም ደግሞ ከእሪያዎች ጋራ መብላት እስኪመኝ ድረስ ከአባቱ ቤት የተገኘውን መብል ጥሎ ሄደ። እግዚአብሔር በጽዮን ውስጥ በቂ መልእክት አለው እኛን በጽዮን ማቆየት የሚችል። ከጽዮን ወዴት ነው የምንሄደው? ከጽዮን ወዴት ነው የምንኮበልለው? እግዚአብሔር በጽዮን ይገኛልና እግሮቻችንን ፈጽመው ከጽዮን እንዳይወጡ ወገኖች። ጊዜ ያለቀና ያከተመ ስለሆነ የመጀመሪያው መልአክ መልእክት የሁለተኛው መልአክ መልእክት በኃይል መሰበክ አለበት። ከጽዮን አትውጡ፣ አምላካችን በጽዮን ነው የሚጎበኘን፣ በጽዮን ነው የሚያገኘን። ባቢሎን ልትወድቅ ነው። አሕዛብን ሁሉ የዝሙቷን የወይን ቁጣ ጠጅ የምታጠጣው ባቢሎን ልትወድቅ ነው ብለን ልንናገር ይገባል። ነገር ግን በጽዮን ያላችሁ ደስ ይበላችሁ። ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ማደሪያው ወደ ሰማያዊቱ ኢየሩሳሌም ቀርባችኋል። ኢየሩሳሌም ጽዮን የእግዚአብሔር ማደሪያ ከተማ ነች። ባቢሎንስ ወደቀች ባቢሎን ነው አደረ ያለው ወደቀች ወደቀች ባቢሎን ባቢሎን በምትባለው ከተማ ደግሞ እግዚአብሔር ያድርባት በጭራሽ ትርጉሙ መንፈሳዊ ትርጉም ነው በመላእኩ መልእክት መሰረት አሁን ባነበብነው መልአክ መልእክት መሰረት ባቢሎን ወደቀች 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 አለና ሶስት ጊዜ ተናገረ መውደቋን አረጋገጠ ለምንድን ነው ባቢሎን የወደቀችው የዝሙቷን ቁጣ ወይን ያጠጣችው ታላቂቱ ባቢሎን ወደቀች የዝሙት ቁጣ አጠጥታለች ህዝቧን ስለዚህ የዝሙቷ የወይን ቁጣ ምንድን ነው ያጠጣችው አንደኛ ሕዝቅኤል ምዕራፍ 23 ቁጥር 1 ስንመለከት የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ እንግዲህ መልእክቱ የመጣው ከእግዚአብሔር ነው ለሕዝቅኤል ነው የመጣለት ምን የሚል መልእክት መጣ የአንዲት እናት ልጆች ሆኑ ሁለት ሴቶች ነበሩ ከአንዲት እናት የተወለዱ ሁለት ሴቶች ልጆች ነበሩ በጣም ያሳዝናል እነዚህ ሁለት ሴቶች ልጆች ሁለት መሆናቸውም የሚያሳዝን ታሪክ ነው ያላቸው ስለ ወደኋላ እናገራለሁ ነገር ግን እነዚህ ሁለት ያንዲት እናት ልጆች ቁጥር 3 ላይ ሄደን ስንመለከት በግብጽ አመነዘሩ አመንዝሮች ሆኑ የዝሙቷን የወይን ቁጣ ጠጅ ነው አደረ ያለው እነዚህ ከአንዲት እናት የተወለዱ ሁለት ሴቶች ልጆች አመንዝራ ሆኑ እንዴት ሆነ ያመነዘሩት ቁጥር 3 ቁጥር 4ን እነዚህ ከተሞች እነዚህ ሁለት ሴቶች እነማን እንደሆኑ እንመለከታለን ስማቸው ይላል የታላቂቱ አሆላ የህቷም አሁሌባ ነበር ለኔም የሆኑ ወንዶችና ሴቶች ልጆችን ወለዱ ስማቸውም አሆላ ሰማርያ ናት አሁሌባም ደግሞ ኢየሩሳሌም ናት እነዚህ ሴቶች ልጆች ለኔ ወንዶችንና ሴቶች ልጆችን ወለዱልኝ የሚያሳዝነው ነገር ግን ለኔ ወንዶችንና ሴቶችን ልጆች ከወለዱልኝ በኋላ አመንዝሮች ሆኑ ልጆቻቸው የነሱን የምንዝር ታሪክ ተከተሉ ታዲያ እነዚህ እንደማን ናቸው አለ አሆላ ሰማርያ ናት አሁሌባ ደግሞ ኢየሩሳሌም ናት ቁጥር 5 አሆላ ገለሞተችብኝ አመነዘረችብኝ በኔ ላይ እኔም እናገረው እግዚአብሔር ነው አሆላ በኔ ላይ ገለሞተች አመነዘረች አሁላ ብቻ አይደለችም ቁጥር 11 ን ሄደን እንመልከት እህቷም አሁሌባ ግልሙትናዋ ከእህቷ ግልሙትና ይልቅ በዛ ኢየሩሳሌም ማመነዘረችብን አሁሌባ ማመነዘረችብኝ ሰማርያ ማመነዘረችብኝ ግልሙትናቸው እጅግ አየለ ወገኖች እግዚአብሔር የሰጠንን እውነት በትክክል ይዘን የማንቀመጥ ከሆነ የተወሰኑ የተሳሳቱ ትምህርቶችን ወደ ቤታችን ማምጣት የምንፈልግ ከሆነ ልንጠነቀቅ ይገባል ግልሙትናን ወደ ኢየሩሳሌም እንዳናመጣ ምን ማለቱ ነው አመነዘሩብኝ ገለሞቱብኝ ሲል አንደኛ አንቡ ሄዳችሁ ጠቅላላ ምራፉ እግዚአብሔርን ማምለክተው ጣዖትን አመለኩ የሰራዊት ጌታ እግዚአብሔርን ትተው ሌሎች ጣዖታትን አመለኩ ሁለተኛ ልጆቻቸውን በእሳት አሳለፉ አሕዛብ እንደማያደርጉት ልጆቻቸውን መስዋዕት አድርገው አቀረቡ ሶስተኛ የእግዚአብሔርን መቅደስ አረከሱ። ሕዝቅኤልን ስትመለከቱ የተለያዩ እንስሳትን ያከብሩ ነበር፣ ፀሐይን ያከብሩ ነበር። በመቅደሱ ውስጥ በእግዚአብሔር ቤተ መቅደሱ ውስጥ የተለያየ ጣዖታትን ሰርተው በዚያ ውስጥ አስቀምጠው ነበር ሕዝቅኤል ሲናገር። ስለዚህ ምን አደረጉ? በእግዚአብሔር ላይ ገለሞቱ፣ በእግዚአብሔር ላይ አመነዘሩ፣ ወደ ተሳሳተ ትምህርት ሄዱ። በጣም የሚያሳዝነው ነገር አሁላና አሁሌባ እንዴት ተፈጠሩ የሚለውን ታሪክ ስንወስድ ራሱ አንደኛ ነገሥት ምዕራፍ 11 አነቡ። አንደኛ ነገሥት ምዕራፍ 11 ስታነቡ ሰለሞን እግዚአብሔርን እጅግ አሳዘነ። ብዙ ሴቶችን አበዛ፣ ጣዖታቸውንም አመለከ። እግዚአብሔር ነቢይ ላከበት፣ እስራኤልን ለሁለት ከፍላታለሁ አለ። ነገር ግን ለባሪያዬ ለዳዊት ስል በአንተ ዘመን አይሆንም፣ ካንተ ቀጥሎ ባለው ዘመን ይሆናል አለ። ሰለሞን ሞተ። የኢዮሮብዓም ኢዮሮብዓም የሚባል ከሰለሞን ሸሽቶ የነበረ ወደ ግብጽ የሰለሞን መሞት ሲሰማ መጣ ተመልሶ። ሮብዓም የሚባለው የሰለሞን ልጅ ደግሞ የእስራኤልን ሕዝብ እንዴት አስጨንቆ እንደሚገዛቸው ነገራቸው። ከአባቱ በላይ አስጨንቆ እንደሚገዛቸው። ከዛ በኋላ እኛ ከዳዊት ቤት ከሴ ቤት ምን አለን አሉና 10 ነገዶች ጥለው ሄዱ፣ ተገነጠሉ። 2 ነገዶች ደግሞ ቀሩ። የሰለሞን ልጅ ይዟቸው የቀረው ሮብዓም የተባለው 2 ክላኖች 2 ነገዶች ብቻ ነው ይዞ የቀረው። እነዚህም ይሁዳና ቢንያም። ኢዮሮብዓም ደግሞ 10 ያዘና ሰማርያን ፈጠረ፣ ወደ ሰማርያ ሄዱ። እነዚህ 2 ነገዶች አያይዘው 2ንም ለመግዛት ሲሞክሩ ለመግዛት ለጦርነት ሲወጡ እግዚአብሔር ነብይ ላከ። ከእግዚአብሔር የሆነ ነውና እንዳትዋጉ ተመለሱ አላቸው። ከዚያ ጀምሮ እስራኤል ለሁለት ተከፈለች፣ የሰሜኑና የደቡቡ። ሲሪያና ይሁዳ ተብሎ ተከፈሉ። በጣም የሚያሳዝነው ነገር እነዚህ 2 ለሁለት የተከፈሉት ለሁለትም ተከፍለው እግዚአብሔርን ያሳዝኑት ነበር። ምን በማድረግ? ጣዖታትን በማምለክ ልጆቻቸውን በመሰዋት የእግዚአብሔርን መቅደስ በማርከስ አንድኛቸውም ከአንድኛቸው የተለዩ አልነበሩም፣ ተመሳሳይ ነበሩ። ራይ ምዕራፍ 14 ላይ እንመለስ። ወደ ራይ ምዕራፍ 14 ስንመለስ ባቢሎን ወደቀች ይላል። የወደቀችበት ምክንያት ለምንድን ነው ይላል? የእግዚአብሔር ማደሪያ አይደለችም፣ ከእግዚአብሔር ጋራ መሆን የምትፈልግ አይደለችም። ከእግዚአብሔር ጋራ መሆን የማይፈልግ በሙሉ በባቢሎን ይመደባል። ባቢሎን የምታደርገው ምንድን ነው? ስለ ባቢሎን ሌላ ጊዜ ይዘን ብንነጋገር ሰፊ መነጋገር እንችላለን። ነገር ግን አሁን ዋና መሰረቱን የማስያዝ ያክል ነው። ባቢሎን ምን አደረገች? አንደኛ የሰንበትን እውነት ቀየረች። ወገኖቼ ቅዳሜን ወደ እሁድ ቀየረች። ይሄ የእግዚአብሔርን ያምልኮ ስርዓት መቀየር ነው። የዝሙቷን የወይን ቁጣ ጠጅ ትጠጣለች ይህን በማድረጓ።
አድቬንቲስት ሆነን በጣም ከመያሳዝነ ነገር ፈውስን ፍለጋ ወደ አምላኪዎች ውስጥ እንሄዳለን። ፈውስ በእግዚአብሔር ቤት ውስጥ የለም። ማዳን በእግዚአብሔር ቤት ውስጥ የለም። ሰዎችም ይገፋቸዋል። ነብይ ገሌ፣ ፓስተር ገሌ እሁድ ብትሄድ የፈውስ ጸሎት አለ ትፈወሳለህ ይላሉ። በተሳሳተ መንገድ እጄ ፈውስ አገኘው ብዬ ከመጽናና በእግዚአብሔር ቤት ሆኜ ቢያድነኝም ቢገለኝም እግዚአብሔርን መጠበቅ ይሻለኛል። የሰንበትን እውነት ቀየሩ። ለመሆኑ የሰንበትን እውነት ከቀየረ ህዝብ ጋራ አብረን ስንሰበሰብ የምንዝሩ የቁጣ ወይን ጠጅ ተካፋይ የሆነ እንደሆነ አይገባን ይሆን? ሁለተኛ የምታመነዝርበት ሌላ መንገዷ የማማለድን ስርዓት አጣመሙ። መዳን በጌታ በኢየሱስ ክርስቶስ ብቻ ሆኖ ያለ ከመላእክት ጀምሮ ከማርያም ጀምሮ እስከ ቅዱሳን ሰዎች ድረስ ያማልዳሉ የሚል የተረተረ ትምህርት ይነግሩናል። ይሄ አንዷ የዝሙቷ የወይን ቁጣ ጠጅ ባቢሎን ልትጠጣ ነው። ከሷ ጋራ እንዳንተባበር ልንጠነቀቅ ይገባል። ሶስተኛ ነፍስ ለዘላለም ትሰቃያለች። የእግዚአብሔርን ፍቅር የሚያጠፋ መልእክት፣ የሚያጠለሽ መልእክት። እግዚአብሔር ሰውን ከዘላለም እስከ ዘላለም በመጥበስ በእሳት በማሰቃየት ይደሰታል የሚል መልእክት ሰይጣናዊ መልእክት ነው። የባቢሎን መልእክት ውጡ ከባቢሎን። የተከፈተ አራተኛ እውነተኛውን የጥምቀት ስርዓት ያመነ የተጠመቀ ይድናል የሚለውን የሚቀይሩ በጥልቅ ባህር መሆኑን የሚክዱ የባቢሎን ስርዓት ነው። ይህንን የቁጣን የወይን ጠጅ ደግሞ ባቢሎን አዛብን ሁሉ ታጠጣለች። ስለዚህ ባቢሎን ትወድቃለች። ብንቀበለው ባንቀበለው፣ ብናምንም ባናምንም ጽዮን የእግዚአብሔር ማደሪያ የሆነችው ትዘልቃለች። ባቢሎን ግን ትወድቃለች። ሁለት ክፍሎች ብቻ ነው መኖር የሚችሉት፣ ባቢሎንና ጽዮን። ጽዮን የእግዚአብሔር ማደሪያ የሆነችው፣ ባቢሎን የእግዚአብሔር ማደሪያ ያልሆነችው። ራይ ምዕራፍ 18 ቁጥር 4 ላይ ከሰማይ ሌላ ድምጽ ተሰማሁ እንዲህ ሲል፣ ህዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ። ከሰማይ የመጣ ድምጽ ነው። ከሰማይ የመጣ መልእክት ነው። ይሄ በሰማይ መካከል ይበር የነበረው መልአክ ይዞት ከመጣው መልእክት ውስጥ ምድርን ሁሉ ያበራው መልእክት ህዝቤ ሆይ በኃጢአቷ እንዳትተባበሩ፣ በማንኛውም መንገድ በየትኛውም መንገድ በኃጢአቷ እንዳትተባበሩ። በኃጢአቷ የምትተባበሩ ከሆነ ችግር አለ። ውጡ ከባቢሎን፣ ውጡ የእግዚአብሔርን ህግ ጠምዝዘው ከሚያስተምሩ፣ ውጡ የማማለድን ስርዓት አጣመው ከሚያስተምሩ፣ ውጡ ነፍስ ለዘላለም አትሞትም ስትቃጠል ትኖራለች ከሚሉ፣ የእግዚአብሔርን የጥምቀት ስርዓት ከሚቀይሩ ውጡ ከባቢሎን ውጡ ወደ ጽዮን ግቡ የእግዚአብሔር ማደሪያ ጽዮን ነች ከተማዋ ጽዮን አይደለችም ብለን የምንሄድ ከሆነ ከመክሰፍቷ እንጠጣለን ወገኖቼ ከባቢሎን መክሰፍት ከምትወድቀው መክሰፍት እንጠጣለን እግዚአብሔር ይሄንን መልአክ መልእክቱን አሲዞ የላከበት ትልቁ ምክንያት ምድር ልትፈጸምና ምድር ልትደመደም ስለሆነ ነው ወገኖቼ ወደ ጽዮን ተራራ ሊሰበስበን ነው እርሱ ወደ አለበት ከተማ ወደ አዲስቷ ኢየሩሳሌም የማደሪያው የክርስቶስ ማደሪያ የሆነችው ጽዮን ወደ ሰማያዊ ጽዮን ትሄዳለች የእግዚአብሔር ማደሪያ የሆነችው ኢየሩሳሌም ወደ ሰማያዊ ኢየሩሳሌም ትሄዳለች ህዝቡ ነው ስለዚህ ወገኖች ሆይ ይሄንን መልእክት ከፍ አድርገን ልንሰብክ ይገባል መልአኩ በሰማይ መካከል እየበረረ እንደሰበከው ሁሉ የተሰጠንን ኃላፊነት ልንወጣ ይገባል ልንተኛ ይገባል ዘመን እየገሰገሰ ነው ዘመን እየሄደ ነው የመጨረሻው ምልክቶች እየታዩ ነው እኛ ደግሞ ተመሻሽተን እየተኛን ነው ስለዚህ ወገኖች የመጀመሪያው መልአክ መልእክትና የሁለተኛውን መልአክ መልእክት ለማስተጋባት ከእግዚአብሔር ቃል ኪዳን እንደነጋባ የመጨረሻው ዘመን ቤተክርስቲያን ተብላ የምትጠራው ከ1844 ጀምሮ ያለችው ነው ከ1844 በኋላ ስንት ጊዜ አለፈ ግዛቶች እየተቆጠሩ የገፋን በሄድን ቁጥር ወደ ጌታችን ወደ ኢየሱስ ክርስቶስ ወደ ሰማያዊው ጽዮን ለመድረስ ጽዮን እየተቃረበች ነው ያለችው ስለዚህ ወደ ሰማያዊው ጽዮን ለመግባት እግዚአብሔር የሰጠንን ማስጠንቀቂያ ተቀብለን ለሌሎችም እናስተጋባ እግዚአብሔር ከዚህ ያሉት እንዲያወጣ እግዚአብሔር በነገራችን ላይ በባቢሎን ሰዎች አሉት ከባቢሎን አውጥቶ ወደ ጽዮን የሚያመጣቸው በዛው በባቢሎን አይደለም የሚቆዩት ከባቢሎን አውጥቶ ወደ ጽዮን ያመጣቸዋል ምክንያቱም በረቱ ማን እረኛው ማን ነው የሚለው አንድ በረት ብቻ ነው እግዚአብሔር ያለው ጽዮን ከጽዮን ውጭ በረት የለው እነዚያን የምንጠራቸውን ግን ወደ ጽዮን ያመጣቸዋል ወደ ጽዮን ከሚመጡት ጋራ ደግሞ በጽዮን ከተማ ከተጠለሉት ጋራ አብረን ወደ ሰማያዊ ጽዮን እንሄዳለን። አጭር ጸሎት እናድርግ። የሰማይ አምላክ እግዚአብሔር ሆይ እጅግ አድርገን እናከብርሃለን። የምንገኝበት ዘመን የመጨረሻ ዘመን ነው ጌታ ሆይ። በዚህ በመጨረሻ ዘመን ደግሞ ማደሪያ ጽዮን ነች። ከተማ ጽዮን ነች። ከጽዮን ውጭ ማደሪያ የለህም ከተማ የለህም። ባቢሎን ተወድቃለች። የዝሙቷን የወይን ቁጣ ጠጅ ትጠጣለች። ስለዚህ ጌታ ሆይ ህዝብ ከባቢሎን ውጡ ህዝብ ሆይ እንዳለ ከባቢሎን ለሚወጡ ህዝቦች ወደ ጽዮን ለሚመጡ ህዝቦች መልእክትህን ይዘን እንድንሄድ እርዳን። ጌታ ሆይ ከባቢሎን የሚወጡትን ፈልጎ ከማምጣቶች ሌላ ተልእኮ የለንም። በባቢሎን የሚቆዩ ሁሉ የባቢሎንን የወይን ቁጣ ጠጅ ስለሚጠጡ በባቢሎን እንዳንቀመጥ ጌታ ሆይ በባቢሎን ያለንን የኃጢአት ምቾት ነቅለን በኢየሩሳሌም ያለውን ያንተን ደስታ እንቀበል። ኢየሩሳሌም ጽዮን የታላቁ ንጉስ የጌታችን የኢየሱስ ክርስቶስ የመቀመጫ ቦታ ጽዮንን ስትመራት ጌታ ሆይ ከጽዮን ጋራ አብረን የምንሄድ እንድንሆን ከሚመራው ንጉስ ተለይተን እንዳንቀር ጌታ ሆይ በእውነት ይሄ የሶስቱ መልአክ መልእክት ሊነገር የሚገባው ነው። የመጀመሪያው የሁለተኛው የሶስተኛው ደግሞ በሚቀጥለው እናያለን። አምላክ ሆይ እባክህን የሰጠህን ድርሻ ተቀብለን ካንተ ጋር ለመሰባሰብ ፈቃደኞች እንሆን።
ስለሰማህን ተባረክ በጌታ በክርስቶስ ስም አሜን። ተባረኩ፣ ጨርሻለሁ።
አሜን አሜን። ወንድሜ ኢሳያስ፣ እግዚአብሔር አምላክ ይባርክህ። ለመጣልን ቃል እግዚአብሔርን እጅግ አድርገን እናመሰግናለን። በጣም የሚያነቃቃ ቃል ነው። እግዚአብሔር ይህንን በልባችን ያስቀምጥልን፣ እኛም ወደ ጽዮን ወደዛች ወደ ኢየሩሳሌም አብረን እንድንጓዝ ወደዛች እንድንደርስ እግዚአብሔር አምላክ ይርዳን። በማናቸውም እንግዲህ በባቢሎን ትምህርት የተሳሳት ነውም ካለ ዛሬውኑ እንድንተው እግዚአብሔር አምላክ ይርዳን እላለሁኝ። ተባረክ ወንድሜ፣ ይህን ቃል በእውነት በልባችን እግዚአብሔር ያስቀምጥልን እና እኛም እንስማው፣ እናዳምጠው፣ እንኑረው ላለሁኝ። ተባረክልኝ። እግዚአብሔር አምላክ ይባርክህ። እግዚአብሔር ደግሞ በአንተ በኩል ሆኖ ደግሞ ስለተናገረን ስላስተማረን እጅግ አድርገን እናመሰግናለን። እሺ፣ ከዚህ ቀጥሎ አሜን። ከዚህ ቀጥሎ እህታችን ወርቅዬ እንደገና በመዝሙር ትባርከናለች። እግዚአብሔር ይባርክሽ ወርቅዬ፣ ዘምሪልን።
ባረክ የኔ ልጅ ሚለው ነገር የለኝም።
እግዚአብሔር ይባርክህ። መመጣለን መልእክት እግዚአብሔር ያዘጋጀን እግዚአብሔር ይባርካን። በዛም መመላለስ መኖር እንድንችል መዘጋጀት እንድንችል ለመጣው ቃል እግዚአብሔርን አመሰግናለሁ። ከእንግዲህስ ወዲህ ምጻቱን ሰብካለሁ፣ ሰማያዊው አምላክ ይመጣል አውቃለሁ። የመከሩ ጌታ ማጭዱን ይሰዳል፣ የቆሸሸ ወደ ቁተራው ይከተዋል። ከእንግዲህስ ወዲህ ምጻቱን ሰብካለሁ፣ ሰማያዊው አምላክ ይመጣል አውቃለሁ። የመከሩ ጌታ ማጭዱን ይሰዳል፣ የጎመራውን እሸት ወደ ጎተራው ይከተዋል። ከፀሐይ መውጫ ለሚመጣው ለንጉስሽ መንገዱን ዝረጊ እባክሽ ጽዮን ወይ፣ ተነሽና አብሪ። ከእንግዲህስ ወዲህ ምጻቱን ሰብካለሁ፣ ሰማያዊው አምላክ ይመጣል አውቃለሁ። የመከሩን ጌታ ማጭዱን ይሰዳል፣ የጎመራውን እሸትን ወደ ጎተራው ይከተዋል። በደመና ላይ ተቀምጦ በደማቅ ብርሃን አሸብቆ የወርቅን አክሊል ደፍቶ ንጉስሽ ይመጣል። ከእንግዲህስ ወዲህ ምጻቱን ሰብካለሁ፣ ሰማያዊው አምላክ ይመጣል አውቃለሁ። የመከሩን ጌታ ማጭዱን ይሰጣል፣ የጎመራውን እሸትን ወደ ጎተራው ይከተዋል። ወደ በጉ ሰርግ ለመግባት ታላቁን ድግስ ለመብላት ልብሳቸውን የሚያጥቡ ብፁዓን ቅዱሳን ናቸው። ከእንግዲህስ ወዲህ ምጻቱን ሰብካለሁ፣ ሰማያዊው አምላክ ይመጣል አውቃለሁ። የመከሩን ጌታ ማጭዱን ይሰዳል፣ የጎመራውን እሸት ወደ ጎተራው ይከተዋል።
ስለመጣልን መዝሙር እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር አምላክ የተመሰገነ ይሁን። በመዝሙርም ስለሚናገረን እግዚአብሔርን እናመሰግናለን። ተባረኪ እስቴ ወርቄ። እሺ እንግዲህ ፕሮግራማችንን አጠቃለው። ዛሬ የተቀዳው ቁጥር የሚሆነው 792 ነው። 792 ይህን የተቀዳውን የምንሰማበት ቁጥር 605475 4986 ነው። 605475 4986 ነው። ፓስኮዱ 71268 ነው። የተቀዳው ቁጥር 792 ነው። እንደገና ገብተን እናዳምጠው ወይም ሻሎም ቴል ዳት ካም የሚለው ላይ የሻሎም ዌብሳይት ገብተን በቅርብ ጊዜ ተቀዱ ከሚለው ላይ ማግኘት እንችላለን። ሌላው ደግሞ እንግዲህ በሐምሌ ከአንድ እስከ አምስት ድረስ የሚደረገው ስብሰባ እንጸልያለን። በዛ ለሚያገለግሉ ሁሉም የእግዚአብሔር መንፈስ እንዲመራቸው፣ እግዚአብሔር የእውነት መንፈስ በዛ ስፍራ እንዲገኝ፣ ህዝቡን እንዲታደግ፣ እንዲያነቃቃ፣ እንዲያበረታታ በመንፈስ ቅዱስ እንዲገናኘን፣ መንፈስ ቅዱስ እንዲወርድልን እንጸልይ። ለሚያዘጋጁትም እንጸልይላቸው እና ምዝገባ ደግሞ ተጀምሯል ተብሏል። ሊንኩን እዚህ የቻት እንትኑ ላይ አድርጌዋለሁኝ። ሻሎም ዌብሳይት ላይ ሻሎም ቴል ዳካም ብለን ስላሽ አርገን አንድሪውስ 2026 ብለን እሱን ስንከፍት ውታ ወደ ታች ስንወርድ ሬጅስተር ናው የሚል አለ። እሱን ስንነካው ወደ ሬጅስትሬሽን ያስገባናል። እና ከዛ በፊት ግን እንትኑ አለ፣ የዝርዝሩ የተጻፈው አለ። ወደ ሬጅስተር ወደሚለው ከመሄዳችን በፊት ምን ምን እንደሆነ አልጋው፣ የቦታው፣ እንደገና ዋጋው፣ የምግቡ ዋጋ ያለበት አለ። ከዛ በኋላ እሱን አይተን እንግዲህ ወደ ታች ወረድ ስንል ሬጅስተር ነው የሚላለ። እሱን ስንነካው ወደ ሬጅስትሬሽኑ ያስገባናል። እና እንግዲህ መመዝገብ ካሁኑ ጀምር፣ እንመዝገብ። በዛ ስፍራ ደግሞ እንድንገኝ እግዚአብሔር አምላክ ይርዳን። ደግሞ በአንድነት ሆነን አንድ ላይ ሆነን እግዚአብሔርን እንድናመልክ እግዚአብሔርን እንድናመሰግን እርስ በራሳችንን እንድንበረታታ እንድንነቃቃ እግዚአብሔር አምላክ ይርዳን። እንድንሄድ ደግሞ ነገሮችን እንዲያመቻችልን እንጸልይ። እግዚአብሔር ይባርካችሁ። ቀጥሎ መቤቴ ጸልይልናለች። ከእሷ ጋር ሆነን አንድ ላይ እንጸልያለን። ሁላችንም እንደሚመቸን ሆነን መቤትዬ ያው ሁሉንም የጸሎት አደራዎች ታውቃቸዋለች። የጸሎት አደራዎቻችንን ይዘሽ ወደ እግዚአብሔር ዙፋን ታቀርቢናለሽ። የእግዚአብሔር መንፈስ ያግዝሽ።
ይሰማል።
አዎ ይሰማል ተባለች።
እንጸልይ። በዘላለም ፍቅር የወደድክ እግዚአብሔር አምላክ ሆይ ተመስገን። ቃልህን በየጊዜው የምታሰማ የምታዘጋጀ የሰማይ መንግስት ይህም ይበቃንን ስንቅና ትጥቅ ጌታ ሆይ የምታስታጥቅ አባት ሆይ ተመስገን። ያሰብክ ያልተውክ አባት ሆይ እለት እለት አምላክ ሆይ ሰራተኛ ባሮችህን እያተጋህ እያነቃ አምላክ ሆይ እኛን እንዲቀሰቀሱ ቃልህን እንዲያበስሩ የምታዘጋጃቸው ጌታ ሆይ ምስጋና ይድረስ አምላክ። እነሱንም ባርካቸው አባቱ ፈቃደኛ ስለሆነ ልቦናቸው በቅናት ስለሚያገለግሉ አባት ሆይ መክሊታቸውን አስፋ፣ ህይወታቸውን ጠብቅ፣ መውጣት መግባታቸውን ቤተሰባቸው ሁለመናቸውን እግዚአብሔር አምላክ ሆይ ጌታ ሆይ ካሰቡት በላይ አምላክ ሆይ ባርካቸው። ይህን ጌታ ለምድር በረከት ሆነዋልና እግዚአብሔር አምላክ ሆይ ተመስገን። ለዚህ ሁሉ በዚህ በአስፈላጊ ጊዜ አባት ሆይ ስለዘረጋህልን መስመር ተመስገን። ይህን ጌታ ምስጋና ይድረስ። ነቅተን ጌታ እንድንጠብቅህ እንዳንዝል እንዳንወድቅ እንዳንሳሳት እንዳንወላውል አዲስና ቅዱስ የሆነውን እውነት የሆነውን ቃልህን ጌታ የምታሰማን አምላክ ሆይ ተመስገን። አባት ሆይ በልተን ተቀብለነው በውስጣችን አሳድረነው አንሰላስነ ነው ጌታ ሆይ እንድናድግበት እንድናፈራበት እንድንለወጥበት እንድንኖርበት በተናገር እግዚአብሔር አምላክ ሆይ ለእኛ ብቻ ሳይሆን ለሌላም ጌታ ሆይ በረከቱን የምናተርፍ የምንዘራ እግዚአብሔር አምላክ ሆይ የምናካፍል እንድንሆን አንተ እርዳ። ማስተዋልና ጥበብን ስጠን አባቴ። ቃልህን በውስጣችን አስቀምጥ፣ ሙላን በቃልህ በቅዱስ መንፈስህ ጌታ ሆይ ሙላን። አምላክ ሆይ አታጉድልብን። የኔ ጌታ እለምንሃለሁ። ልቦናችንም አእምሯችንም ፈቃደኛ አድርግ ጌታ ሆይ። ስራን አምላኬ እንደገና ብጀን። የተበላሸ ህይወታችን ሁሉ ጌታ አድሰን፣ በቃለ አድሰን፣ በቅዱስ መንፈስ አድሰን። ስራን ጌታ ሆይ እለምንሃለሁ። እኛም ብቻ አይደለም ልጆቻችንም የኔ ልጆቻችን ትውልዳችን ሁሉ እግዚአብሔር አምላክ ሆይ አስበን፣ በቂ የሆነውን ህይወት ስጠን አምላክ። ወደሎ ህይወታችን ሁሉ አስተካክል። አንደበታችን በቃል ይሄ ተቀመመ ጌታ ሆይ ጣፋጭ አድርግልን አምላክ። በከንቱ የምንናገርበትን ጌታ ሆይ ሳይሆን አምላኬ በአንደበታችን ለአንደበታችንም ጌታ ሆይ ጠባቂ ያቆምበት አምላክ ሆይ ሳናስበው በምንናገረው በምንበድለው በምናበላሸው ነገር ሁሉ ይቅር በለን። አመጣችን ኃጢአታችን መተላለፋችን ሁሉ በየጊዜው ስን በቀን ስንት ጊዜ እንወድቃለን እንሰናከላለን። በዚያው ሁሉ እግዚአብሔር አምላክ ሆይ ምሕረት ይብዛል። ይኔ አባት ሆይ እለምንሃለን። አባት ሆይ ለታመሙ ሁሉ ጌታ ምሕረትህን ታደርግ ዘንድ ለሚፈልጉ ሁሉ ትገኝ ዘንድ እግዚአብሔር አምላክ ሆይ ተፈውሰው ድነው ያመስግኑ። አባት ሆይ ሙታን ያመሰግኑህምን አንተ የተመሰገንክ አምላክ ነህ። ምስጋና የሚገባህ አምላክ ነህ። ለታሰሩ ሁሉ መፈታት፣ ለተጨነቀ ሁሉ እርዳታ፣ ማን ይደርስልኛል ላለ ሁሉ ስደርስለት ዘንድ የሁሉ ፈጣሪ የሁሉ ሰሪ አንተ ነህ። እግዚአብሔር አምላክ ሆይ ለማያውቁ ሁሉ ጌታ ተገለጽ አምላክ። እግዚአብሔር አምላክ ሆይ ታላቅነትህ፣ መልካምነትህ አሕዛብ ይወቁ ይስሙ፣ ወደ አንተ ይምጡ ይሰብሰቡ። እግዚአብሔር አምላክ የሚድኑ ነፍሳት እንዲበዙ ፈቃድህ ነውና። አባት ሆይ ይሄን የሚያበስሩም ጌታ ሆይ ወንጌላውያን በየቦታው የተበተኑት ዘራቸውን የሚዘሩትን ጌታ ዘራቸው እንዲበቅል ቅዱስ መንፈስ ዝናብ ይዝነብ፣ በቅሎ እንዲያፈራ ጌታ ሆይ እግዚአብሔር አምላክ ሆይ እንለምንሃለን። አባት ሆይ ቀኝና ግራውን የማውቅ ሞቷል ጌታ ሆይ፣ ወደ ሞት የሚነዳው ሁሉ ጌታ ሆይ ቃልህን ድምፅህን ወንጌልህን እንዲሰማ ለመዳን መንገድ እንዲከፈትል አባት ሆይ አስባቸው ይንጌት። እግዚአብሔር አምላክ ሆይ ሀገራችን፣ ምድራችን፣ ህዝባችን አስብ አምላክ ሆይ። በሌላ በኩልም በዓለም ዙሪያ የተከፈተውን ጌታ ሆይ የጦርነት ነገር ሁሉ አባት ሆይ አንተ ይቀጠላል። እግዚአብሔር አምላክ ሆይ አብርደው አቀዝቅዘውን ጌታ ፈቃድህ ከሆነ አባት ሆይ ጊዜው ቀርቧል። አለህን ጦርነት እንዳለ ነግሮናል ጌታ ሆይ። እግዚአብሔር አምላክ ሆይ እንደቀረበ መጠንኛ ደግሞ ወደ አንተ እንድንቀርብ ጌታ ጥበብና ማስተዋል እንድሰጠን ዘንድ ፈቃድህ፣ እናመልጥ ዘንድ ጌታ ሆይ አዘጋጀን አምላክ። የሚያዘጋጀው መንፈስ ከኛ ጋር ይሁን አምላክ። አባት ሆይ በዚች ማለዳ አምላክ ሆይ በጠዋትም በሰማ ነው አሁንም በሰማ ነው ሁሉ ጌታ በውስጣችን ጌታ ሆይ ፍሬ እንዲያፈራ ፈቃድ ይሁን። ይህንን ጌታ አባት ሆይ ጸሎት አደራ ብለው የነገሩን ብዙዎች ናቸው ጌታ ሆይ። የተጨነቁ ሸክም ለበዛባቸው ሁሉ ሸክማቸውን ጌታ ሆይ በእግሮች ስር ጣልን ጌታ ሆይ። አምላክ ሆይ ለሁሉ መልስ ያለህ አምላክ እንቆቅልሽን የምትፈታ እግዚአብሔር አምላክ ሆይ ለተጨነቁበት ሁሉ መልስ ትሆናቸው ዘንድ እንደገና መጥተው በቤት ጌታ በምስክርነት ታላቅነት ግን ጌታ ሆይ እንዲያጎሉ እንዲናገሩ እንዲያመሰግኑ ፈቃድ ይሁን አምላክ። እግዚአብሔር አምላክ ሆይ ወጣቶቻችን ሴት ልጆች ወንድ ልጆቻችን ሁሉ በመውጣት በመግባታቸው ጌታ ሆይ አብረሃቸው ከክፉ ጠብቃቸው ከአደጋ ሰውራቸው፣ አንተ እንዲፈልጉ አንተን እንዲሹ ልቦናቸውን አቅናባት። እግዚአብሔር አምላክ ሆይ ወደ ማስተዋል ልባቸውን መልስ፣ አንተን በመፍራት ጌታ ሆይ እንዲሸፈኑ እንዲከለሉ ሕይወታቸውን ኑሯቸውን ሁሉ በቤትህ ለደረሱ ልጆቻችን ደግሞ ትዳራቸውን በቤትህ ቤታቸው እንዲሰራ እግዚአብሔር አምላክ ሆይ እንማጸናሃለን። ይህን ጌታ አባት ሆይ በዚህ ጊዜ አምላክ ሆይ ያረገዙ በሰላም መገላገልን ጌታ ሆይ በትዳራቸው ችግር የደረሰባቸውን ወደ ማስተዋል አምጥተህ በቃል ኪዳናቸው እንዲኖሩ ችግርም ቢኖር እንዲሸካክሙ ይቅር እንዲባባሉ እግዚአብሔር አምላክ ሆይ መንፈሳዊ ሕይወት መኖር መመላለስ እንዲችሉ ጌታ ሆይ ልቦናቸውን አቅና። ሕፃናት በእናት አባት ልጆችን በእናት አባት ጌታ ሆይ መንከባከብ እንዲያድጉ አንተን እያወቁ በቃልህ እንዲኖሩ በቤትህ እንዲኖሩ ታረጋቸው ዘንድ ፈቃድ። እነዚያን ህፃናት አራት ህፃናት አንደበታቸው የማይናገር ጌታ ሆይ አንደበታቸው እንዲናገር ፈቃድ ይሁን። አባት ሆይ ለምንሃለሁ ጌታ ሆይ ድነው ተናግረው አምላክ ሆይ ነገራቸውን ከልባቸው ያለውን ጌታ ሆይ ፈለጉት ሰው ጋር አምላክ ሆይ ተነጋግረው መፍትሄ አግኝተው ተግባብተው ሕይወታቸውን መኖር እንዲኖሩ ተረዳቸው እንዲችሉ ተረዳቸው ዘንድ ፈቃደው እግዚአብሔር አምላክ ሆይ ለምንሃለሁ። ይህን ጌታ በቤተ ክርስቲያናችን የሚደረገውን የወንጌል አገልግሎት ሁሉ ጌታ ሆይ ግንባታ የሚደረገውን ነገር ሁሉ ጌታ ሆይ ጀነራል ኮንፈረንስ እስከ ሎካል ቸርች አባት ሆይ በአስተዳደር በተለያየ ቦታ ጌታ ሆይ በስልጣን አምላክ ሆይ በኃላፊነት የተቀመጡ ሁሉ ዝቅ በማለት አንተን እያገለገሉ አንድ ልብ በአንድ መንፈስ ጌታ ሆይ በአንድ ሀሳብ በፍቅር ስራህን እንዲሰሩ እኛም ከነሱ ጋር መንፈሳችን አንድ ሆኖ ልቦናችን አንድ ሆኖ ስራህን እንድንሰራ ለምጻት ጌታ ሆይ መፋጠን ጌታ ሆይ እንድንሰራ ተረዳን ዘንድ ፈቃድ ይሁን። አባቱ አሁንም ጌታ ሆይ በጁላይ የታሰበውን ስብሰባ እግዚአብሔር አምላክ ሆይ አንተ ጌታ ሆይ የጀመርከው አንተ ያቀድከው አንተ ያሰብከው ይሁን። አምላክ ሆይ የሚያዘጋጁትንም ሁሉ በመንፈስ ጌታ ሆይ እየቀደምክ ነገራቸውን ሁሉ አስተካክለህ እንደሚገባ የሚሻለውን የሚበልጠውን የምታውቅ አንተ ነህና ሕዝብህንም ልቦናውን አዘጋጅተህ እግዚአብሔር ሆይ የሚሄደው ሁሉ በመናፈቅ በመጠማት ጌታ ሆይ ሂዶ አባት ሆይ ከቃል በረከት እንዲባረክ እንዲነቃቃ እግዚአብሔር አምላክ ሆይ ያም ፕሮግራም ተባርክ ዘንድ ሁለመናውን ተባርክ ዘንድ ፈቃድ ይሁን። የጊዜው ባለቤት አንተ ነህና እግዚአብሔር አምላክ ሆይ ሰው ምንም ያደርግ አይችልም። አሁን ጥቂት ደቂቃ በኋላ ምን እንደምንሆናለሁ ስለዚህ የቃሉ የጊዜው ባለቤት አንተ ነህና በሁሉም ነገር አንተ ቅደም፣ አንተ አብጀው፣ አንተ አዘጋጅ። ቃልህን ደግሞ ጌታ የሚናገሩትን የሚዘምሩትን ጌታ ሆይ የተለያየ ነገር ፕሮግራም በዚያ ውስጥ ጌታ ሆይ ያሉበትን ሁሉ በቅዱስ መንፈስ ሙላት ተገናኛቸው። የሚሰሙትንም በቅዱስ መንፈስ ሙላት ተሞልተው በረከት ጌታ ሆይ ተሞልተው እንዲመለሱ ፈቃድ ይሁን። እኛም ባለንበት ደግሞ ጌታ በዚያ በረከት ደግሞ እንድንባረክ ፈቃድ ይሁን። እግዚአብሔር አምላክ ሆይ ሁሉ እንደ ፈቃድ ይሁን። ስለሰማህን ተመስገን። ሰላም ይዋል ከቀረውን ጊዜ ሁሉ ተረከ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።
ሄና እግዚአብሔር ይባርክሽ መቤትዬ። ሁሉንም ጸሎት ደግሞ እንደጸለይሽ ያንቺንም የልብ ጸሎት እግዚአብሔር አምላክ ይስማላለሁኝ። ተባረኩ። እንግዲህ እንደተባረክን እንዋል። በምሽቱ ፕሮግራም እስከምንገናኝ ድረስ የእግዚአብሔር ፍቅር፣ ሰላም፣ ጸጋ ኃይልን ፊቱን ያብራልን፣ ፍቅሩን ደግሞ እንደ ሸማ ያላብሰን። ሰማይን ብቻ እያየን እሱን ብቻ እያየን የእሱን ድምፅ ብቻ እየሰማን መኖር እንድንችል እግዚአብሔር ይርዳን። ወደ ባቢሎን እንዳንሄድ እግዚአብሔር አምላክ ይጠብቀን። ወደዛ ለሄዱት ደግሞ እንጸልይላቸው። እግዚአብሔር አምላክ የተመሰገነ ይሁን። ደህና ዋሉ። መልካም ቀን ይሁንላችሁ።
አሜን። ደህና ዋሉ።
አሜን።